ለባህር ዳር ስታዲየም ግንባታ ማጠናቀቂያ ከ900 ሚሊዮን ብር በላይ መመደቡን የክልሉ ወጣቶችና ስፖርት ቢሮ ገልጿል። ከተፈቀደው ገንዘብ ውስጥ 400 ሚሊዮን ብር በሩብ ዓመቱ ስራ ላይ መዋሉን ቢሮው የሩብ ዓመት እቅዱን አፈጻጸም በገመገመበት ወቅት መግለጹን የአሚኮ መረጃ ያመለክታል። የክልሉ መንግስት ባለፈው ዓመት ጥቅምት ወር መጨረሻ ላይ ነበር የባህር ዳር ስታዲየም ያለም አቀፉን እግር ኳስ ማህበር FIFA መመዘኛዎች መሰረት በማድረግ በ1 ቢሊዮን ብር ወጪ ቀሪ የማጠናቀቂያ ስራዎች እንደሚሰሩለት ያስታወቀው። በስታዲየሙ ማጠናቀቂያ ግንባታ ከሚሰሩ ስራዎች መካከል የሜዳ ጥራት ማሻሻያ፣ የእንግዳ መቀበያ ክፍል፣ መቀመጫ ወንበር መግጠምና የመሰብሰቢያ አዳራሽ ይገኙበታል። ይህም በአንድ አመት ውስጥ እንደሚጠናቀቅ ተገልጾ የነበረ ቢሆንም ስራው ገና በዘንድሮ በጀት አመት መጀመሩ ነው የታወቀው። በኢትዮጵያ የሚካሄዱ ዓለም አቀፍ ጨዋታዎችን ሲያስተናግድ የነበረው ብቸኛው የባህር ዳር ስታዲየም የካፍን ዝቅተኛ መመዘኛ መስፈርቶች ባለማሟላቱ ምክንያት ከጥቅምት ወር 2014 ዓ.ም ጀምሮ ዓለም አቀፍ ጨዋታዎችን እንዳያስተናግድ መታገዱ ይታወቃል። በዚህም ምክንያት የኢትዮጵያ ብሔራዊ ቡድን ላለፉት 2 አመታት ዓለም አቀፍ ጨዋታዎቹን ከሀገር ውጭ ሲያደርግ ቆይቷል። የኮትዲቯር መንግስት ከጥር 4 እስከ የካቲት 3 ቀን 2016 ዓ.ም ለሚካሄደው የአፍሪካ ዋንጫ የእግር ኳስ ውድድር 6 ስታዲየሞችን ማዘጋጀቱን አስታውቋል። ለውድድሩ ከተዘጋጁት ስታዲየሞች መካከል 4ቱ አዲስ የተገነቡ ሲሆኑ 2ቱ ደግሞ ከፍተኛ አድሳት የተደረገላቸው መሆናቸውን የገለጸው የአገሪቱ መንግስት የተለያዩ መሰረተ ልማቶችና ማህበራዊ አገልግሎት ሰጪ ተቋማት እንደተገነቡም አብራርቷል። ከነዚህም ውስጥ ውድድሩ የሚካሄድባቸው ከተሞችን የሚያገናኙ መንገዶች ግንባታና አድሳት፣ የሆስፒታሎች ግንባታና የኤርፖርቶች አድሳት ይገኛሉ። ኮትዲቯር ከውድድሩ ጋር ለተገናኙ መሰረተ ልማቶች ከ1 ቢሊዮን ዶላር በላይ ወጪ ማድረጓን የአገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት እድሪስ ዳያሎ መግለጻቸውን የሮይተርስ ዘገባ ያመለክታል። ከ70 ሚሊዮን በላይ ህዝብ ያላት ምዕራብ አፍሪካዊቷ ሀገር የአፍሪካ ትልቁን የእግር ኳስ ውድድር ስታስተናግድ በታሪክ የአሁኑ ለሁለተኛ ጊዜ ነው። ከዚህ ቀደም ከ40 አመታት በፊት እንደ አውሮፓውያን አቆጣጠር በ1984 አስተናግዳለች። የዘንድሮው 34ኛው የአፍሪካ ዋንጫ ሊጀመር ከ3 ሳምንታት ያነሰ ጊዜ ይቀረዋል። 24 ብሔራዊ ቡድኖች በውድድሩ የሚሳተፉ ሲሆን ለአንድ ወር በ5 ከተሞች ውስጥ በሚደረገው ውድድር 52 ጨዋታዎች ይደረጋሉ። የመክፈቻ ጨዋታው አዲስ ከተገነቡ ስታዲየሞች አንዱ በሆነው አላሳኖ ቻራ ኦሎምፒክ ስታዲየም እንደሚደረግ ታውቋል። የሩሲያ እግር ኳስ ቡድኖች በዩክሬን ወረራ ምክንያት እገዳ ቢጣልባቸውም የሀገሪቱ እግር ኳስ ማህበር ወደ እስያ እግር ኳስ ኮንፌዴሬሽን ከመቀላቀል ይልቅ በአውሮፓ እግር ኳስ ማህበር UEFA መቆየትን በመምረጥ ድምጽ ሰጥቷል። FIFAና UEFA እንደ አውሮፓውያኑ በየካቲት 2022 ብሔራዊ ቡድኑን ጨምሮ ሁሉንም የሩሲያ ቡድኖች ከማንኛውም ውድድር አግደዋል። በዚህም ምክንያት ሩሲያ የእስያ እግር ኳስ ኮንፌዴሬሽን አባል ለመሆን አስባ እንደነበር የሀገሪቱ እግር ኳስ ማህበር ኃላፊ አሌክሳንደር ዲዩኮቭ ገልጸዋል። ሆኖም የሩሲያ የዜና ወኪሎች እንደዘገቡት ሞስኮ ወደ እስያ ከማማተር ይልቅ ከዩኤፋ ጋር ያላት ግንኙነት እንዲሻሻል ወስናለች። ወደ እስያ እግር ኳስ ኮንፌዴሬሽን የመዛወር ጥያቄ ቀርቦ ውይይት እንደተደረገበት የገለጹ አንድ የሩሲያ እግር ኳስ ማህበር ኮሚቴ አባል ከፊፋ ምንም አይነት ዋስትና ስለሌለው በሙሉ ድምጽ ውድቅ አድርገናል ማለታቸው ተዘግቧል። ሚካኤል ገርሽኮቪች የተባሉት እኚሁ የኮሚቴው አባል ከዩኤፋ ጋር ያለንን ግንኙነት ለመቀጠል ወስነናል፣ በተለይ መሻሻሎች ስላሉ ካሉ በኋላ በቀጣይ ሁኔታዎች ምን እንደሚሆኑ እናያለን ብለዋል። UEFA በመስከረም ወር ላይ የሩሲያ ከ17 ዓመት በታች ብሔራዊ ቡድንን ወደ አውሮፓ ውድድር ለመመለስ ወስኖ የነበረ ቢሆንም ትችቶች በርተውበት ውሳኔውን ቀልብሷል። በመጨረሻም የቦክስ ውድድር። ቀዳሚ ለት በሳውዲ ሪያድ በተካሄደ የቡጢ ፍልሚያ የብሪታንያው የከባድ ሚዛን ሻምፒዮን አንቶኒ ጆሹዋ የስዊድኑን ቦክሰኛ ኦቶ ዋሊንን በ5ኛው ዙር አሸንፏል። የጆሹዋን ቡጢ መቋቋም የተሳነው የዋሊን ቡድን አባላት በ5ኛው ዙር ሽንፈቱን ተቀብለው ውድድሩን እንዲቆም አድርገዋል። በስካሁን የውድድር ህይወቱ አንድ ጊዜ በታይሰን ፉሪ ብቻ የተሸነፈው ዋሊን ቀዳሜ ምሽት በበቃኝ ለጆሹዋ እጁን ሰጥቷል። የፍርድ ቀን የሚል ስያሜ በተሰጠው በቀዳሚው የሪያድ የቦክስ ውድድር ያስመዘገበው ድል በ2023 ለጆሹዋ 3ኛው ድሉ ነው። ከዚህ ቀደም ጀርሜን ፍራንክሊን ጁኒየርንና ሮበርት ሄለንየስን አሸንፏል። የ34 ዓመቱ ፕሮፌሽናል አጠቃላይ ያስመዘገባቸውን ድሎችም 27 ሲያደርስ 3 ሽንፈቶች ገጥመውታል። ከጆሹዋና ከዋሊን ፍልሚያ ቀድሞ በተካሄደው የሁለት የቀድሞ የዓለም ሻምፒዮኖች የቡጢ ፍልሚያ ኒውዚላንዳዊው ጆሴፍ ፓርከር አሜሪካዊውን ዲዮንታይ ዊልደርን 3 ዳኞች በሰጡት ውጤት 118 ለ111 118 ለ110 እና 120 ለ108 በሆነ ውጤት አሸንፏል። ፓርከር በታሪክ ዊልደርን ያሸነፈ ሁለተኛው ቦክሰኛ ነው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።